Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ነሐሴ 12 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። በዛሬው ምሽት የዓለም አቀፍ ሰብአዊ መብት ተሟጋች ድርጅት Human Rights Watch በኢትዮጵያ ውስጥ እየተፈጸሙ ነው ባሏቸው የመብት ጥሰቶች ዙሪያ የኢትዮጵያ ምክትል ጠቅላይ አቃቤ ሕግ የሰጡትን ምላሽ የሚቃኝ ዘገባ ይዘናል።
ያለ ፍርድ ቤት ዕውቅና ያሰጠው ሰው የሌለ በመሆኑ ምርመራ ደግሞ ራሱ ሂደት በመሆኑ የቀረበው ስሞታ በእውነት ለመናገር በዓለም አቀፍ አሰራርም በእኛ ባለን ነባራዊ ሁኔታ ተቀባይነት ያለው አይደለም።
የኢፌድሪ ምክትል ጠቅላይ አቃቤ ሕግ የሆኑትን አቶ ፈቃዱ ጸጋን የሰማችኋቸው በዚህ ምሽት ይዘናቸዋል።
ከለላ ለልጆች አይድቡክ ወይም መምሪያ አላት። ወላጆች ለመምህራን፣ ለአሳዳጊዎች፣ ለህፃናት ሕይወት ስቃት እሱ ለመጠበቅና ችግሮች ሲፈጠሩ ደግሞ እንዴት አድርገን ነው መከባከብ የምንችለው ማማከር የምንችለው የሚሉትን ነገሮች እንዲዳስስ ትንሽ መምሪያ ናት።
በተለያዩ ቋንቋዎች የተዘጋጀው ከለላ ለልጆች የተሰኘው ህፃናትን ከጾታዊ ጥቃት ለመከላከል የሚረዳ መመሪያ አዘጋጅ ሰላም ሙሴ ናቸው። እሳቸውንም በምሽቱ እንግዳችን አድርገናቸዋል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ስመኝሽ። ኮቪድ-19 በዓለም ዙሪያ ይበልጡን በወጣቱ ዘንድ እየተዛመተ መሆኑን የዓለም ጤና ድርጅት አስገንዝበዋል። የድርጅቱ የምዕራብ ፓስፊክ አካባቢ ዳይሬክተር ዶክተር ታካሺ ካሳይ ዛሬ ለጋዜጠኞች በሰጡት ቃል የወረርሽኙ አሰረጫጨት ተቀይሯል ብለዋል። ቫይረሱ በአሁኑ ጊዜ በተለይ 1.9 ቢሊዮን ሕዝብ በሚኖርበት በፓስፊኩ ምዕራብ አካባቢ ዋናዎቹ የቫይረሱ አዛማቾች በ20 በ30ና 40ዎቹ የዕድሜ ክልል ያሉ ናቸው ብለዋል። አብዛኞቹ ቀለል ያለ ህመም ወይንም ደግሞ ጨርሶ ምንም ህመም ስለማይሰማቸው ለቫይረሱ መጋለጣቸውንም አውቁትም እናም ሳይውቁት በእድሜ የገፉ ወይንም በሌላ ህመም ወደ ተጠቁት ወዘተ ተጋላጮች ያዛምቱታል ብለዋል። ኖቫክስ የተባለው የዩናይትድ ስቴትስ የክትባት ኩባንያ የኮቪድ-19 መከላከያ ክትባቱን ሁለተኛ ምዕራፍ የሰው ላይ ሙከራ ደቡብ አፍሪካ ውስጥ ሊጀምር ነው። የኮሮና ቫይረስ ስርጭት እያሻቀበ ባለባት ሀገር በሚካሄደው ሙከራ ጤናማ የሆኑ 2665 አዋቂዎች የሚሳተፉበት እንደሚሆን ኩባንያው ባወጣው መግለጫ አስታውቋል። በተጨማሪም HIV በደማቸው ያለ ነገር ግን በደህና የጤና ሁኔታ ላይ ያሉ 240 ሰዎች ላይ ክትባቱ ምን አይነት ውጤት እንደሚያመጣም ይፈተሻል። ኖቫክስ ከደቡብ አፍሪካ በተጨማሪ በቅርቡ ዩናይትድ ስቴትስ እና አውስትራሊያ ውስጥም ተመሳሳይ ሙከራዎች እንደሚያደራጅ ገልጿል። በሌላ ዜና በዩናይትድ ስቴትስ ከትልልቆቹ የከፍተኛ ትምህርት ተቋማት አንዱ የሆነው የቻፕል ሂል የሰሜን ካሮላይና ዩኒቨርሲቲ የኮሮና ቫይረስ መዛመቱን ተከትሎ ተማሪዎች ትምህርታቸውን በርቀት እንዲከታተሉ ወስኗል። ባለፈው ሳምንት ከገቡት ተማሪዎች መካከል 177ቱ ላይ ቫይረሱ በምርመራ መገኘቱንና 350 ተማሪዎች ተጋልጠው ሊሆን ይችላል በሚል ጥርጣሬ ተለይተው እንዲቆዩ መደረጉን የዩኒቨርሲቲው ባለስልጣናት አስታውቀዋል። ወደ 30,000 ተማሪዎች ያሉት UNC ቻፕል ሂል አብዛኛው ተማሪ አፍና አፍንጫ ጭንብል የሚጠቀም አካላዊ ርቀትም የሚጠብቅ እንደሆነ የተናገሩት ባለስልጣናቱ ቫይረሱ ሊዛመት የቻለው ኃላፊነት የማይሰማቸው የተወሰኑ ተማሪዎች በየመጠጥ ቤቱና በየቦታው በሚያዘጋጇቸው የጭፈራ ዝግጅቶች ታጅበው ሲያመሹ ስለነበረ ነው ብለዋል። የኦክላሃማና ኖትሬዲየም ዩኒቨርሲቲዎችም ኮሮና ቫይረስ መዛመቱን አስታውቀዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። የኢፌድሪ ጠቅላይ አቃቤ ሕግ Human Rights Watch የተሰኘው የሰብአዊ መብት ተሟጋች ድርጅት ከሰሞኑ ያወጣውን በቁጥጥር ስር የሚገኙ ፖለቲከኞችና ጋዜጠኞችን የሚመለከት መግለጫ የሀገሪቱን የፍትህ ስርዓት ጠንቅቆ ባለማወቅ የተሰጠና የተቻኮለ መሆኑን ጠቁሟል። ከአሜሪካ ድምጽ ጋር ቆይታ ያደረጉት ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ በሪፖርቱ ላይ ለተነሱ ነጥቦች ምላሽ ሰጥተዋል። በስልክ ያገኛቸው ባልደረባችን ሀብታሙ ስዩም አስቀድሞ የጠየቃቸው ጥያቄ የተነሳው Human Rights Watch ኢትዮጵያ የተቃዋሚ ፓርቲ አባላትና ጋዜጠኞችን ካለክስ ለተራዘመ ጊዜ እያሰረች ነው ሲል ከወቀሰው ነው። እንደ ድርጅቱ መግለጫ ከሆነ ግለሰቦቹ በእስር ላይ የሚገኙት ከሰኔ ወር ጀምሮ ነው። ሀብታሙ የዚህ ምክንያቱ ምንድነው ሲል ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋን ጠይቋቸዋል። ከሚሰጡት ምላሽ ይቀጥላሉ።
የመጀመሪያ ነገር ጆሮ ራሷን የተጠረጠሩበት ወንጀል የተፈጸመው ያው ተወቃለ ሰኔ ላይ ነው። ምርመራ እየሰራን ነው። ምርመራ ስትሰራ ሂደት ነው ምርመራ። በአንድ ጊዜ ፍርድ ቤት የምትሄድበት አይደለም። ክስ የሚሉት ትራያሉን ይሄ ፍርድ ቤት ላይ የሚካሄደውን የክርክሩን የመጨረሻውን ከሆነ እዛ ደረጃ ላይ ለመድረስ መርመረህ ማስረጃ ተናክረህ በማስረጃ አስደግፈህ መሆን አለበት እና ይሄ ለኢትዮጵያ ብቻ እንግዳ የሆነ አይደለም። በወንጀል ድርጊት ውስጥ በየትኛውም ዓለም ላይ ወንጀል ሲፈጸም ወንጀል ከመፈጸሙ በፊት በመረጃ ባለሙያ በኢንተለጀንስ ክፍል ካለ የሚኖርህ ማስረጃ ይባላል። በሆነ ቦታ ማስቆም ከቻልክ ታስቆማለህ። ወንጀሉ ከተፈጸመ ደግሞ ከተፈጸመ በኋላ ምርመራው ትቀጥላለህ። አንዳንድ ጊዜ ደግሞ ከመነሻው ምንም አይነት መረጃ ሳይኖርህ ወንጀሉ ከተፈጸመ በኋላ በምርመራ ስለ ወንጀሉ አፈጻጸምና ስለ ወንጀል ፈጻሚዎቹ በምርመራ ሂደት የምትደርስበት ይኖራል እና በየትኛውም መንገድ ቢሆን ወንጀል ከተፈጸመ በኋላ ክስ ከማቅረቡ በፊት የወንጀል ምርመራ ሂደት አለው። ስለዚህ እኛ እንደ ተቋም ባለፈው የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ የተፈጸሙ ወንጀሎችን እያጣራን ነው። ወንጀሎቹን የምናጣራ ፋይሎችን ቁጥጥር ስር አውለን ፍርድ ቤት እንዲያውቁ አድርገን ባለን የወንጀለኛ መቅጫ ስነ ስርዓት ህግ ቁጥር ምርመራችን የደረሰበትን ሂደት ፍርድ ቤት እያሳወቅን ፍርድ ቤትም ምርመራው በዚህ ደረጃ መድረሱ ልክ ነው፣ መብት አክብሯል፣ ቀጥሉ እያለ ነው እና የቀረበው ስሞታ ወይም ደግሞ የቀረበው ክስ ብንለው አንደኛ ያለንን ህግ ያላገናዘበ በህግ ነው እየተመራን ያለ ነው። ህጋችን ተጠርጣሪዎች ይዞ መመርመርን ይፈቅዳል። ሁለተኛ የተቻኮለም ነው። እናንተም በተለያየ መንገድ እንደምታውቁት ትላልቅ ምርመራዎችንን አጠናቀን ፕሪትራያል የሚባለውን እንደ ቅድመ ቀዳሚ ምርመራ ማሰጣት ሂደት ጀምረናል። ይሄ የወንጀል ፍትህ ስርዓት አስተዳደራችን እንዲያገ በዚህ ደረጃ በተፋጠነ ሁኔታ የተሰራ ምርመራ የለም። እዚህ ደረጃ ላይ የደረሰ የለም። ቅሬታዎች በመንግስት ላይ አስሮ ረዥም ጊዜ ምርመራ ይመረምራሉ። በአንድ ወር ጊዜ ውስጥ ነው ምርመራ አጠናቀን ወደ ቀዳሚ ምርመራ መሄድ ውስጥ የገባ ነው እና ያለ ፍርድ ቤት እውቅና ያሰርነው ሰው የሌለ በመሆኑ ምርመራ ደግሞ ራሱ ሂደት በመሆኑ የቀረበው ስሞታ በእውነት ለመናገር በዓለም አቀፍ አሰራርም በእኛ ባለን ነባራዊ ሁኔታ ተቀባይነት ያለው አይደለም።
አቶ ፍቃዱ፣ ሌላኛው ደግሞ ተቋሙ የታሳሪዎችን ቤተሰቦችና ጠበቆችን ጠይቄ እንደተረዳሁት የምርመራ ሂደቱም ፍትሐዊ አሰራርን የጣሰ ነው ይላል። ለዚህ ከሚያቀርባቸው ማሳያዎች መካከል አንዱ በርካታ ታሳሪዎች ከቤተሰቦቻቸውና ጠበቆቻቸው ጋር እንዳይገናኙ ተደርጓል የሚል ነው። ከተያዙ ወር ያለፋቸው በርካታ የኦነግ አባላት ዛሬም ድረስ የት እንዳሉ አለመታወቁን ይጠቅሳል። አቶ ለሚ ቤኛ፣ ዳዊት አብደታ የተባሉ አባላት መግለጫው እስከተጠናቀረበት ድረስ ከቤተሰቦቻቸውም ሆነ ከጠበቆቻቸው ጋር አልተገናኙም ይላል።
አሁን የሚባለው ቅሬታ ካለ እውነት ለመናገር ጠበቆቹም ቢሆኑ እንደ ተቋም ይህ ምርመራ ሱፐርቫይዝ እንደሚያደርገው ለብሔራዊ ጠቅላይ አቃቢ ቢያቀርቡ እኛም የምንጠጣጥመ ሲኖራ ምረትም ከሆነ ደግሞ እርምጃ እንወስዳለን። ነገር ግን አንድ መታወቅ ያለበት ያለንበት በኮቪድ ወረርሽኝ ምክንያት የአስቸኳይ ጊዜ አዋጅ በታወጀበት ጊዜ ነው። አስቸኳይ ጊዜ አዋጅ የትኛው ዓለም ላይ መብትን ይገድባል? የተወሰኑ መብቶች ይገደባሉ፣ ብዙዎቹ መብቶች ይገደባሉ። እንደውም የማይገደቡ መብቶች ጥቂቶች ናቸው፣ በዓለም አቀፍ የሰብአዊ ኮንቬንሽኖች ጨምር ማለት ነው። የተወሰኑ መብቶች ናቸው። ማይንትርክ ይህም ሆኖ ጠበቃ የማግኘት መብት አልተገደበም። ጠበቃ ማግኘት መብት ነው በአስቸኳይ ጊዜ አዋጅ ውስጥ። ኮቪድ ወረርሽኝ የሚያሰጋ ቢሆንም ሁለት መብቶችን እኩል ማስኬድ ስላለብን አንደኛ በበሽታው መያዝ የለባቸውም በቁጥጥር ስር ያሉ ሰዎች፣ ሁለተኛ የተጠረጠረ ሰው ደግሞ ራሱ መከላከል አለበት፣ መብቱ መከበር አለበት እና ሁለት ጎን ለጎን ያሉ መብቶች ስለሆኑ እነዚህ መብቶችን ለማስከበር ምን እየተደረገ ነው ማለት ጥረት እያደረግን ነው በኛ በኩል ማለት ነው። ጠበቃ አልተከለከለም። ቤተሰብን በተመለከተ ግን ሊሚቴሽን ተደርጓል። በአስቸኳይ ጊዜ አዋጁም ቢሆን ቤተሰብ ንክኪ እንዳይመጣ የቤተሰብ ንክኪ በበዛ ቁጥር ተጠርጣሪዎች ላይ የኮቪድ ራሱ የሚያመራው ነገር ስላለው ማለት ነው። ቅድብ አይደለም በጣም እንዲቆጠብ ለማድረግ ተሞክሯል። በዛም ውስጥ ሆኖ ግን ከርቀት እንዲያዩዋቸው እንዲመለከቷቸው ለማድረግ ተሞክሯል። እየላላም እየሄደ ነው። ባጅሮ አሁን ኮቪዱም በተለያየ መንገድ ያው በአዲስ አኗኗር እንቋቋሙ ካልሆነ በስተቀር እስከ ዘለቄታው መፍት ገድብ ማስገድበት ነው የሚለው አረዳድ ሁሉም ጋር እየመጣ ስለሆነ የተወሰኑ መላላቶች ለማድረግ ተሞክሮ አላሁንም። ጠበቃ ያላገኘ ተጠርጣሪ ካለ መንግስታዊ ማቆም ሂደቱን ተጠቅሞ ወይ በፍርድ ቤት ወይ በእንትን ማስገበጫ ባይዘይ የት እንዳለ አናውቅም የሚሉ ጠበቆች እኮ አብሳሙ በሚዲያ ላይ ከማውራት ህግ አለን አካል ነጻ ማውጣት ሀቤስ ኮርፐስ የሚባል መብት አለ በህጋችን ላይ። ከሱ እኮ የት ነው ያለው ይምጣ ማለት ይቻላል? ያኔ ፍርድ ቤት ትእዛዝ ከአርባ ስምንት ሰዓት በላይ ሰው ማቆየት አይቻልም። በየትኛውም ሁኔታ ፍርድ ቤት ይቆይ ዋስትና ወይ ከልከልክ ሲመስረት ወይ ታሰር ብሎ ፍርድ ቤት መወሰድ አለበት። ከዛ ውጭ አካልን ነጻ ማውጣት መብት አለ ህግ ያስቀመጠ። እስቲ ይህንን ያደረገ ሰው ይኑር ለፖለቲካ ፍጆታ አይደለም ተከብራይ መዋል ያለበትና ጥያቄው ግን አሁን የተገደበ መብት ስላለ ሳይሆን የተፈጸመን ወንጀል ከብሔር ከፖለቲካ ጋር አገናኝቶ እንዲድ በሰበስ ወንጀል እንዳይመረመር ብሎም ክስ እንዳይመሰረት በተለያየ መንገድ ግፊት ለመፍጠር ነው ሙከራ እየተደረገ ያለው። እኔ ይህንን ነው እየተረዳ ያለው። ችለው
ኮቪድ-19 ጋር በተገናኘ ከነሱት አይቀር በቁጥጥር ስር የሚገኙት ግለሰቦች ለኮቪድ-19 በሚያጋልጥ ሁኔታ ነው የሚገኙት ወይም የታሰሩት ሲል ድርጅቱ አንስቷል። በዚህ ምክንያትም ኬንያዊው ጋዜጠኛ ያሲን ጁማ፣ የኦፌኮ አቶ ደጀኔ ጣፋ ለበሽታው ተጋልጠዋልም ይላል መግለጫው። ከወጣ በኋላም አቶ ጁዋር መሐመድን ጨምሮ አያያዝ ጋር በተገናኘ የጤና እክል እየገጠመን ነው የሚሉ ቅሬታዎች መሰማታቸው ይታያል።
እንደው ከመጨረሻው ለማንሳት የአቶ ጁዋር መሐመድ ጤንነት ከአያያዝ ጋር ነው የሚል አቤቱታ ችሎት ላይ ምን ነበርኩ አላቀረበም። በጣም የሚያለው ልታከም የሚል ጥያቄ ነው። ጥያቄው የግል ሐኪሜ ያክመኝ በመንግስት አሰራር መሰረት እዛ ማረፊያ ቤት ባለው ክሊኒክ ብሎም ቦስተር ሪፈር ተደርጋ ልታከምም ነው እንጂ በአያያዝ ምክንያት የሚል አይደለም ጥያቄው። ማነሳውም ስለሆነ ውጭም ብትሆን ነጻ ሆነ ቁጥጥር ስርም ስትሆን በተፈጥሮ የሚመጡ ህመሞች አሉ እና ከዛ በተለየ በአያያዝ ምክንያት ስለመሆኑ አላቀረቡም። አቤቱታም አልቀረበም እውነት ለመናገር በጠበቆችም በራሰቡ በአቶ ጀዋርም በኩል ኮቪድ እውነት ነው የተወሰኑ ተጠርጣሪዎቻችን ላይ እየተያያዘ ነው የተገኘ ነው። ነገር ግን እንደ ሀገር መብት ለማክበር የምንሞክረው በቻል ነው ያለንን ሁሉ አድርገናል። አዲስ አበባ ፖሊስ ኮሚሽን ነው አንዳንድ አብዙ ተጠርጣሪዎች ያሉት። በተቻለ መጠን በወቅታዊነት አንዳንድ ቦታ ትምህርት ቤቶች ጭምር እየተጠቀምን አራርቀን ለመያዝ ተሞክሯል እና ያም ሆኖ ነው ይሄ ነገር እየመጣ ያለው ይታወቃል። እንግዲህ በየትኛውም ጥንቃቄ ውስጥ ያሉ ሰዎች በዓለም አቀፍ ደረጃም ምናልባት ኮቪድ እዚህ ቦታ ሊመጣ ይችላል ወይ ብለህ በማስለው ቦታ ትላልቅ የመንግስት ስልጣን ያሉ ጠቅላይ ሚኒስትሮች የተለያዩ ቦታዎች ተይዘዋል እና የአያያዝ ጉድለት ብቻ ነው የምትለው አይደለም ይታወቃል። እንደው ለማብዛት ካልተፈለገ ክሱን ማለቴ ነው። ስለዚህ እንደ መንግስት በተቻለ መጠን የኮቪድ መከላከያ መሳሪያዎች ይቀርብላቸዋል። ከማስክ ጀምሮ ሳኒታይዘሮች በተቻለ መጠን ዝርዝር ባለ ቦታ እንዲቀርቡ እንዲያዙ የተደረገ ነው። የተያዙ ሰዎችንም ደግሞ በተለየ በጀት የተመጣጠነ ምግብ ፈሳሾች ለዚህ ወረርሽኝ እንዲጠቅማሉ የተባሉ አመጋገቦች እና ፈሳሽ አወሳሰዶች እንዲያደርጉ እየተሞከረ ነው እና አያያዛችንን ብንምን ብንጠነቀቅ የተወሰኑ ሰዎች ይዟቸዋል፣ ተከስቷል። አንዳንዶቹ ለምሳሌ እነ ደጀኔ ጣፋ ገና ሲገቡ ተመርምረው ነው የተገኘባቸው። ስለዚህ ወይ ተይዞ ይመጣል ወይዛ ካለ ከመጣ በኋላ በተለያየ መንገድ ባይዘን እንቅስቃሴ ያለው ተጠርጣሪ ሲሆን ማረሚያ ቤት ስትሆን እዛው ነው። ባለፈው ለረዥም ጊዜ በፍጹም ንክኪ ውጭ ሆኖ እንዲቆይ የተደረገው ተጠርጣሪ ግን አያያዙን ብትጠነቀቅ ፍርድ ቤት ይሄዳል፣ ይዘውት ይሄዳል። ፖሊስ ነው ይዞት የሚሄደው፣ ያ ውጭ ያለ ሰው ነው ይዞት የሚሄድ፣ ይንቀሳቀሳል ማለት ነው እና ከየት ይዞት ሊመጣ እንደሚችል በማታውቀው መንገድ ይመጣል። እኛ ግን እንደ ሀገር እንደ ጠቅላይ ካቢኔ እንደ ፖሊስ እስረኞች እንደሚያስተዳድረው አካል ባለው ሪሶርስ ብቻ ትሞክራል።
እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። የዕለቱን አብይ ርዕስ ነበር የሰማችሁት። ከምክትል ጠቅላይ አቃቤ ሕግ ፍቃዱ ጸጋ ጋር የተደረገው ቆይታ አላለቀም። ተከታዩ ክፍል በነገው ዕለት ይደመጣል። ዝግጅታችን ይቀጥላል። በኢትዮጵያ በሕፃናትና በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለመከላከልና በወላጆች በአሳዳጊዎች በመምህራን እንዲሁም በአጠቃላይ በህብረተሰቡ ዘንድ ያለውን ንቃት ለመጨመር የሚያስችል ከለላ የተሰኘ መምሪያ በበጎ ፈቃደኞች ተዘጋጅቶ ለህዝብ ቀርቧል። መምሪያው ህፃናት ልጆች ጥቃት እንዳይደርስባቸው ለመከላከል ሲደርስባቸውም ለእድሜያቸው በቀረበ መልኩ ለማነጋገርና ተገቢ የሆነውን የስነ ልቦናና ጤና ጥንቃቄ በማድረግ ወደ ህግ ተቋማት ለመጓዝ የሚያስችል መሆኑ ተነግሯል። ኤደን ገረመው የከለላ መስራችና አዘጋጅ እንዲሁም የተግባቦት ባለሙያና አማካሪ የሆነችውን ሰላም ሙሴና አነጋግራ ተከታዩን አሰናድታለች። ወደዛው እንለፍ።
ምን አይነት ልጅ እንደነበር ክላስን በተፈልጋለሁ። በጣም ጎበዝ፣ አንባቢ፣ ባለብዙ ጓደኛ፣ ታዋቂና በቤተሰብና በመምህራን የተወደድኩ ነበርኩ። ነገር ግን ያነበብኩት ሁሉ በዚህ ዕድሜ ስለ ወሲባዊ ግንኙነት፣ ስለ ጥቃትና ስለ ሰውነት በደንብ አላሳወቀኝም። የማውቀው ብቸኛ ነገር ወሲብና ተያያዥ ነገሮች ሁሉ ኖር መሆናቸውን ነው። እኔ ደግሞ ጥሩ ልጅ ከጥሩ ቤተሰብ ነኝ። ስለዚህ ይሄ በሀያ ዓመት የሚበልጠኝ ሰው ልክ እንዳሻንጉሊት በሰውነቴ እንዲጫወትና እሱን በተለያየ መንገድ እንዳረካው ሊያስገድደኝ እንዲቻለ ይህ ከሰባተኛ ክፍል እስከ አስራ አንደኛ ክፍል ሲደርስ ቀጠለ። እድሜ እንዲህ ማለፍ የምችልበት ጊዜ እንኳን ያደረግነውን ነገር በሙሉ ለሰው ተናግሮ በሰው ዘንድ እንደሚያሳጣኝ በመንገድ ያስፈራራኝ ነበር። የጎረቤት ልጅና የወንድም እህቶች የጓደኛ ነበረ። በዚያ ላይ በሰፈር ታዋቂና ተወዳጅ ነበር። ማንም ቤት በማይውልበት ጊዜ ሰፊ ጊዜ እየወሰደ እንደፈቀደ ያደርገኝ ነበር። ግራ ተጋብቼና ረፍረት ይዘኝ ስለነበር ለማንም አልተናገርኩም።
ይህ ጽሁፍ ለሰላም ሙሴ በማህበራዊ ሚዲያ የውስጥ ገጽ ከተላኩላትና ከለላ ለልጆች ከሚለው መምሪያ ላይ የተወሰደ ነው። የህፃናትና የሴቶች ጾታዊ ጥቃትን በተመለከተ ወላጆችና አሳዳጊዎች እንዲሁም መምህራን ምን ማድረግ እንዳለባቸው የተዘጋጀው የመርጃ ጽሁፍ ከለላ ለልጆች ይሰኛል። ሰላም ይህንን የመርጃ ጽሁፍ ለማዘጋጀት ከሁለት ዓመታት በፊት እንዴት እንዳቀደች እንዲህ ታስታውሳለች።
ከለላ ለልጆች ሶስት ዓመት በፊት ነው ኤግዛክትሊ ሀሳቡ የመጣው። ሚቱ የሚባል ሙቭመንት በዓለም አቀፍ ደረጃ ብዙ ሀገሮች ላይ የሀሽታግ ሚቱ ወይም ሀሽታግ እኔም እንቅስቃሴ ብዙ ሰዎች በተለይ ስልጣንና ሀውስ ፖዚሽን ላይ ያሉ ሰዎች እያደረሱትን ጥቃት ብዙ ሴቶች በተለይ ደግሞ ታዋቂ ሴቶች እያጋለጡ ነበረ እና እሱ ነገር ከትልቅ ደረጃ ደርሶ ማንኛውም ተራ ሰዎችም ያንን ሀሽታግ ሚቱ እያሉ ሼር የሚያደርጉበት ጊዜ ነበረ። ያኔ የሴቶች ላይ የሚደርሱት ነገሮች ብዙ ጊዜ የምናስበው ጥቃት ብለን ስናስብ ይሄ ትልቅ ደረጃ ደርሶ ነው ጋዜጣውን ምንም ሁሉም ነገር የሚያወራበት የአሴት ጥቃት ሊሆን ይችላል ወይ የብዙ ሰዎች አስገድዶ መደፈር ወይም የምሞት ደረጃ ይ ምናምን እንደዛ ላይ ሲደርስ ነው እንጂ ማንሰማውን ነገር እንደሌላ አድርገን የምንቆጥረው ነገር አለ። እዛ ውስጥ አንዱ ደግሞ በልጆች ላይ የሚደርስ ጥቃት አድራሾቹ ላይ ከቅርባችን ያሉ ሰዎች የሚታወቁ ሰዎች መሆናቸውን እንረሳዋለን። ከዛ አንጻር አስቤ አንድ ጽሁፍ ፌስቡክ ላይ ጽፌ ነበረ። የሁለት ልጆች ጓደኛሞች ለእኔ ከዛ በፊት የነገሩኝ ታሪክ ነበረ። በልጅነታቸው ተመሳሳይ ነገር አጋጥሟቸው እና ልክ ትልቅ ከሆኑ በኋላም ግን ምን አይነት ኮንሲኮንስ ይዞ እንደ እሱን አስቤ ያንን ሼር አደረግ እሱን ፖስት ተከትሎ ብዙ ሰው ሼር አደረገው እና ብዙ ሴቶች በሜሴጅ ጻፉልኝ ፌስቡክ ላይ እኔም እንደዚህ ሆኛለሁ አሁንም አላወራው ምናምን የሚል ብቻ ብዙ አይነት ሜሴጆች ብዙ ሴቶች በኩል ደረሱኝ እና ሁሉም ኮመን ነገር የነበራቸው በቅርብ ሰው ነው እንደዛ የደረሰባቸው እና በሞሬላ ኮመን ነገር የነበረው ሁሉም ቤተሰቦቻቸው አያውቁም እንደዚህ እየተደረገ እንደነበረ። ግን ቤተሰቦቻቸው እነዚህ ምልክቶች ስለማያውቁ ያው ፎርስ ያደርጓቸዋል። ይህንን ትልቅ ተግዳሮት ለመስበር እና የተሻለ ሶሉሽን ለማምጣት ምን እናድርግ የሚለውን ሀሳብ በሁለት ዓመት በፊት ላይ ይሄኛውን ጋይድ ቦክ የሚለውን ሀሳቡን አመጣሁኝ እና ልጆች አብረው መስራት የሚፈልጉ ሌሎች በጎ ፈቃደኞች እና ለሙያውም ደግሞ የበለጠ ቅርበት ያላቸው ሳ ነው ቲም መፍጠር ጀመርኩኝ ማለት ነው። ሁለት ዓመት በፊት
ከለላ ለልጆች መምሪያ ወደ 50 ገጽ የሚጠጋ ጽሁፍ ሲሆን በዋናነት በህብረተሰቡ ዘንድ ንቃት የመፍጠር ዓላማ እንዳለውም ሰላም ታስረዳለች።
ከለላ ለልጆች ጋይድ ቡክ ወይም መምሪያ አላት። ወላጆች፣ ለመምህራን፣ ለአሳዳጊዎች፣ ለህፃናት የወሲብ ጥቃት እነሱን ስለመጠበቅ እና ችግሮች ሲፈጠሩ ደግሞ እንዴት አድርገን ነው መንከባከብ የምንችለው ወይም ማገዝ የምንችለው የሚሉትን ነገሮች የሚዳስስ ትንሽ መምሪያ ናት። ከለላ ለልጆች ምን የከለላ የመጀመሪያ ስራ ናት የምትሆነው። ከለላ ለልጆች
ሰላም ሙሴ ህጻናትን ለጥቃት የሚያጋልጠው ዋነኛው ችግር ለህጻናቱ ቅርብ የሆኑ አካላት ስለ ጉዳዩ አለማወቃቸው እንዲሁም ህጻናቱ እራሳቸውን የሚገልጹበት መንገድ አለመኖሩ መሆኑን በመጠቆም ከለላ ለልጆች ይህንን ሁሉ ያካትታል ትላለች።
የዋናው ችግር ወላጆች ስለ እነዚህ ነገሮች አለማወቃቸው ነው። ስለዚህ አሁን ወላጆች ይህን መምሪያ ተጠቅመው ወሲባዊ ጥቃት ልጆች ላይ ስለሚደርስ ቅድም ስለሜንሽን ማረኩልሽ ከለላ ለልጆች ላይ የተጠቃለሉት ናቸው ያልኩሽን ነገሮች ማወቅ ከቻሉ ያንን ኢምፕሊመንት ተግባራዊ የሚያደርጉት ከሆነ የመጀመሪያው ስቴፕ የሚሆነው እነዚህ ልጆች ያሏቸው ወላጆች ወይ አሳዳጊዎች ወይ መምህራን ስለዚህ ነገር ያስተምሯቸዋል። ስለዚህ እነዚህ ልጆች ልክ አንድ ሰው ያንን ሊያደርግባቸው ቢሞክር ያ ቋንቋው ተፈጥሯል፣ ሄደው ሊናገሩ የሚችሉበት እንደዚህ ሆንኩኝ ሊሉ የሚችሉበት ትክክል እንዳልሆነ የሚያውቁበት እውቀትም ተፈጥሯል። ስለዚህ አንዲት ነገር ልትፈጠር ቢሞክር ሄደው ለሚያምኑ ሰው እንደዚህ እንደዚህ ሆነ ብለው መናገር ይችላሉ ማለት ነው። እሱ አንድ ሳይክሉን ብሬክ የሚያደርግ ነገር ይሆናል። በሆነ አጋጣሚ ደግሞ ልጆች እንደዛ ነገር ተፈጥሮባቸው ከሆነ ደግሞ ወላጆች እነዚህ ምልክቶች አይተው እርዳታ ወዲያው መፈለግ ይችላሉ። ዊች ሚንስ አንዴ ጥቃቱ ከደረሰ በኋላ ተዳፍ ነው የሚቀረው ነገር ይቀራል ማለት ነው። ለልጆቹ ትክክለኛ ጥበቃና እንክብካቤ ይደረግላቸዋል። ወደፊት ከአመታት በኋላ ተመልሶ ሊመጣው የሚችለው በባህሪ ላይ ተለያዩ ስሜቶች ላይ ምናምን ሊያመጣ የሚችለውን ችግር በዛ መቅረፍ ይቻላል ማለት ነው።
ሰላም፣ አንዳንዶች የህፃናት ጥቃት በቅርብ ቤተሰብ እንደሚፈጠር መስማታቸውና መገለጹ የቤተሰብ መሰረትና ስርዓትን ለመናድ ያለም አድርገው እንደሚያነሱት አንስታ ጤናማ ቤተሰብ ውስጥ ጥቃት አለመኖሩን ትገልጻለች።
ሚዲያ ላይ ምናምንም ሲወጣ ዋናው ትልቁ እንዲሆን የምፈልገው የከለላ ለልጆች ሰዎችን አንብበውት አንኮንፈርታብል እንዲሆን ነው የምፈልገው። ምንድነው እነዚህ ነገሮች ይፈጠራሉ። አሁን ኮሮና ስለመጣ አይደለም ወይ የጨመረ ስለሆነ አይደለም እና አይደለም የታመቀ ነገር አለ ማናወራው ግልጽ እየተፈጠረ ያለ ነገር እንዳለ ነው። ሶ እስካላወራ ነው ድረስ ግልጽ ሳልተናገርን ድረስ ችግሩን ችግር ነው ብለን ሳልጠራ ነው ድረስ እና ችግር አምጪው ማን እንደሆነ ሳልተናገር ነው ድረስ መቼም ዘውት ይማመጣል። ሶ አሁን ያለው ስርዓት ያነፋዳ የሚያስከፍለን ደረጃ ምን ደርስ ከሆነ ሲስተሙ ለማን ነው ታዲያ ጥሩነቱ? ሲስተሙ የሚበድላቸው ስርዓቱ የሚበድላቸው ሰዎች ካሉ ለማን ነው ታዲያ ያንን ስርዓት ማስቀጠል የምንፈልገው? ስለዚህ ልምድንል አንችልም። ስርዓቱን ደግሞ እንዳናናጋብለን ዝም የምንል ከሆነ ደግሞ ሌላ ችግር ውስጥ ይህ ችግር እየቀጠለ ነው የሚሄደው። ስለዚህ ይህንን ውደት የሆነ ቦታ ላይ መስበር መቻል አለብን፣ መናገር መቻል አለብን። አባት እንደዚህ ያደረገ ልጁ ላይ፣ ወንድም እንደዚህ ያደረገ ልጁ ላይ ምናምን እየተባለ ይወራል። እነዚህ እውነታዎች ናቸው፣ አሁንም እየተፈጠረ ያለ ነገር ነው። ስለዚህ ይህንን ነገር እናውራው፣ አውጥተን እናውራ። ጥቃት የሚያደርሱ ሰዎች ከሩቅ የሚመጡ አይደሉም፣ በቅርባችን ያሉ ምናምናቸው ሰዎች ናቸው ስንል ይህንን ጥቃት የሚያደርሱ ከሆነ ግን የምንለው ለማን ስንል ነው?
ከለላ ለልጆች ከአማርኛ ቋንቋ ውጪ በኦሮምኛና ትግረኛ ዝግጅቱ የተገባደደ ሲሆን በሶማሌኛና በአፋረኛም በቅርብ ቀን መተርጎም እንደሚጀምር ሰላም ገልጻ ከኢትዮጵያ ውጪ ባሉ የአፍሪካ ሀገራት ቋንቋዎችም እንዲተረጎም ጥያቄ እንደቀረበላት ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና እንግዳዋን ሰላም ሙሴን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ቀጣዩ መሰናዷችን በድሬዳዋ የሚሰራ በጎ ስራን ያስቃኘናል። በድሬዳዋ የወጣት በጎ ፈቃደኞች በልዩ ልዩ ዘርፎች ያስተዳደሩን ነዋሪዎች እየደገፉ መሆናቸው ተገልጿል። በጎ ፈቃደኞቹ በአሁኑ ሰዓት 33 የአቅመ ደካማ ቤቶችን አፍርሰው እንደ አዲስ እየሰሩ ሲሆን በደም ልገሳና ችግኝ ተከላ ላይም ንቁ ተሳታፊ እንደሆኑ የአስተዳደሩ ወጣቶችና ስፖርት ኮሚሽን አስታውቋል። ድሬዳዋ ላይ በቅርቡ በወረርሽኝ መልክ በድጋሚ ሊነሱ ይችላሉ ተብለው በስጋት በሚጠበቁት የደንጊ፣ ቺኩንጉያና ወባ በሽታዎች መከላከል ዙሪያም እንዲሰሩ አስፈላጊው ግንዛቤ ተሰጥቷቸው የመከላከል ተግባራትን ማገዝ ይጀምራሉ ተብሏል። ዘገባውን ከድሬዳዋ የላከልን አዲስ ቸኮል ተጨማሪ ያለው።
የድሬዳዋ አስተዳደር ወጣቶች በክረምት የበጎ ፈቃድ አገልግሎት ተሰማርተው አስተዳደሩና ነዋሪውን በልዩ ልዩ ዘርፎች እያገለገሉ ናቸው ተብሏል። የወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ሻኪር አህመድ በተለይ ለቪኦኤ እንዳስታወቁት ወጣቶቹ በአሁኑ ሰዓት የ33 አረጋውያን ቤቶች እያደሱ ሲሆን የሌሎች 15 ቤቶች እድሳትም ተጀምሯል ብለዋል። ቤታቸው ከታደሰላቸው የከተማዋ ነዋሪዎች መካከል በ10ኛው የአፍሪካ ዋንጫ ኢትዮጵያን ወክለው ከተጫወቱት ተጫዋቾች መካከል አንዱ የነበሩት አቶ አብዶ ሀሰን ይጠቀሳሉ። አቶ አብዶ በአቧራ የተሞላ የጣሳ ቤት ውስጥ ይኖሩ እንደነበር ገልጸው ቤታቸው ታድሶ ሲሰጣቸው የተሰማቸውን ደስታ እንዲህ ይገልጻሉ።
ዛሬ ደስታ ሌላ ነው። ከጉድጓድ ውስጥ ነው የወጣሁት። ጉድጓድ እዛ ውስጥ ነበር። በ1958 ኢትዮጵያን ወክዬ ስጫወት ነበር። ከዛ ከሀማሴን፣ ከአምባሶራ፣ ከጎርጊስ፣ ከመቻል ሁሉ ስጫወት ነበር። የ10ኛ አፍሪካ ዋንጫውም ስካፈል ነበር። ግን ዛሬ ከጉድጓድ ውስጥ ወጥቼ ወደ ህብረተሰብ የተቀላቀልኩት እና ዛሬ ደስታ ስለሆንኩ የሚያስለቅሰኝ ደስታ ነው። ከጉድጓድ ውስጥ ነው የወጣሁት። ጉድጓድ ውስጥ ተቀብሬ ቤቱ ሁለት ሶስት መኪና ነው የጨረሱ አፈር ብዙ ሞልቶ፣ እነሱም ቴኔ ተሸንገሩ። ቤቱም እነሱ ነው ያፈርሱልኝ። ጣሳ ቤት ያው አይታችኋል ከሁን በፊት ያንን ጣሳ ቤት ከነዚህ ሰዎች መጡ እስከ ማታ አሁን ሰራተኞችን ከሌላ ሲያመጣ ምን አሉ? 400 ብር ከፈለው እንኳን 400 እኔ ራሴ አንድ ብር ነው ፈልጎ አልካቸው። ምን አቅም ደካማ ነኝ ስላቸው እነዚህ ሰራተኞች ነው አይዞ አብዶኛ ከዛ ከጉርጓት ነው ፈጣው ዛሬ ምን እንባን ነው
በሰላምዶ አዲስ ከተማ በሚባለው ሰፈር የሚኖሩት ወይዘሮ አረጋሽ የተባሉ የድሜ ባለ ጸጋም ቤታቸው ከታደሰላቸው መካከል ነበሩ። ዝናብ በዘነበ ቁጥር የቤታቸው ጣሪያ ምንም ስለማይከላከል በዝናብ ይሰቃዩ እንደነበር የተናገሩት ወይዘሮ አረጋሽ ቤታቸው እስከሚታደስ ለ15 ቀናት ጎረቤቶቻቸው ጋር ቆይተዋል። ቤቱን ሲረከቡ ደስታቸው ከፍተኛ ነበር።
አሁን ተመስገን ይሁን ተመስገን ፈጣሪ ናይቷል እናንተ ለማይክፋችሁ እኛ ለምለማችሁ አሁንም ለምለም ያብላችሁ አሁንም ለምለም ሁኑ አሁንም ለምለም ሁኑ እናን ለዛ ነው ያየሁ ከዛ ጊዜ ብዙ ችግር ቁጭ ብዬ ከሰላማችን አልቀፍ ነው ዋዘን ቦስ መጣ ጭቃ ነው እንዴት አባቴን ገብቼ ነው መሰራው ግዴት ወይ መድኃኔዓለም።
ሁለቱም አቶ አብዱና ወይዘሮ አረጋሽ ቤታቸው ታድሶ ከመረከባቸው ባሻገር የየሰፈራቸው ወጣቶች በግላቸው ባሰባሰቡት ገንዘብ የቤት ዕቃ ገዝተው አስረክበዋቸዋል። በ07 ቀበሌ በአቶ አብዱ ቤት ድሳት በጎ ፈቃደኞችን ሲያስተባብር የነበረው ወጣት ፈለመታ መሐመድ በጎ ፈቃድ ለሌላ ሳይሆን ለራስ ደስታ ሲባል የሚሰራ ነው ይላል።
ባዘው እኛ የተነሳሳ ነው ወጣት አደረጃጀት አብዛኛው ጊዜ የምናሳልፈው በበጎ ስራ ስለሆነ በየአመቱ የሚሰራ አለ በጋም አለ ክረምትም አለ። ስፔሻሊ በአብዛኛው የሚሰራው ክረምት በጎ ፈቃድ ስለሆነ አንደኛው የሚሰራው ለማህበረሰባችን ጊዜያችንን ጉልበታችንን አሳልፈን ለመስጠት ነው። በጎ ፈቃድም የሚባለው ለዛ ነው። ከዛ አንፃር ያው ክረምት ላይ የሚሰሩ ስራዎች አሉ። በአብዛኛው ጽዳት አለ፣ ደም ልገሳ አለ፣ ቤት ጥገና አለ፣ ቤት ግንባታ አለ እና አዌርነስ አለ ወጣቱ ላይ የሚሰራ ስፖርት አለ። ካሁን ከኮሮና ጋር ተያይዞ ደግሞ ስፖርት ምናምን ስራ አለ። አብዛኛው አዌርነስ እና ማህበረሰቡ ማድ ማጋራት ቤት ለቤት ጥገና ካለም ጥገና ማድረግ ድጋፍ የሚያስፈልጋቸውን ድጋፍ ማድረግ ምክንያቱም ማህበረሰብ በደገፍኩ ቁጥር ያሉትን ችግሮች ጋፕ እየፈጠርኩ ነው የምመጣው። ባንተ ምክንያት የሚቆሙ ወጣቶች ብዙ ይኖራሉ ማለት ነው ችግር ቢኖርም። ከዚህ አንፃር በጎ ፍቃድ ለራስ ነው እንጂ ለሰው ብሎ አይሰራም። ለራሳችን ስንል ማህበረሰባችንን ስንጠቅም እኛም ተጠቃሚ እየሆንን ነው የምንሄደው።
የወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ሻኪር አህመድ የሚመሩት ተቋም ለቤቶች እድሳት የሚያስፈልጉ ግብዓቶችን በማፈላለግ ያሟላ እንደነበርና በጎ ፈቃደኛ ወጣቶች ደግሞ በጉልበታቸውና በሙያቸው አስተዋጽኦ ያበረክቱ እንደነበር አስታውቀዋል። በጎ ፈቃደኛ ወጣቶች ግን የአቅመ ደካሞችን ቤት ከማደስ ባሻገር በሌሎች ዘርፎችም አስተዋጽኦ ያበረክቱ መሆናቸውን አቶ ሻኪር ይናገራሉ።
ከዛ ጎን ለጎን የደም ልገሳዎችን በየቦታው በጎ ፈቃድ አስመልክቶ በስፋት ነው እየተጠበቀ ያለው። የችግኝ ተከላ ፕሮግራም ደግሞ እንደ ሀገር አቀፍ የተጀመረው ደግሞ በስፋት ወጣቱ ከየትኛውም ጊዜ በላይ ነው የተሰማራ። ችግኝ ተከላውና አካባቢውን የማጽዳቱ ስራና ስፔሻሊ አሁን ክረምቱ ላይ የቺኩንጉንያና ደንጊ በሽታዎች ይነሳል ተብሎ ታሳቢ ስለሚደረግ እሱ ላይ ኦሪንቴሽን ተሰጥቷቸው በየቀበሌው እንዲሰማሩ የተደረጉበት ሁኔታ አለና እሱም በስፋት ማህበረሰቡን የማስተማር ሁኔታዎች ላይ እየተሰማሩ ነው።
ከድሬዳዋ ከተማ ነዋሪዎች ባሻገር በዙሪያው ያሉ የገጠር ነዋሪ ወጣቶችም በበጎ ፈቃድ ስራ ተሰማርተው እንደሚገኙ አቶ ሻኪር ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያዘጋጀናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን አት ቪኦኤ አማሃሪክ፣ በትዊተር ሃሽታግ ጋቢና ቪኦኤ፣ በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።
የሞደድን ፊደል የቆጠርኩብሽ